የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር አክብሮ ሰላምታችንን ያስቀደምን የዛሬ መጋቢት 25 ቀን 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የአፕሪል 3 2016 ቀን ብራችን ይዘን ቀርበናል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። ባለፈው ሳምንት ለውይይት ጋብዘናቸው ከነበሩት ከዶክተር አበባ ፈቃደና ከዶክተር ተስፋዬ ደመላሽ ጋር ጀምረነው የነበረው ውይይት ይቀጥላል። በመጨረሻም የሰዓት እጥረት ስካላጋጠመን አንድ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ አድዋ መታወቂያችን ምኒልክ ታዳጊያችን በሚላርስት ኃይሌ ላሬቦ ዶክተር የጻፉትን ክፍለ አንድ ይዘንላችሁ ቀርበናል። አድዋ መታወቂያችን ምኒልክ ታዳጊያችን ኃይሌ ላሬቦ ዶክተር ክፍለ አንድ። ባለፈው የካቲት ወር ኢትዮጵያውያን ያድዋን 120ኛ ዓመት በዓል በያሉበት ባድንቆት አክብረውታል በማለት ኃይሌ ላሬቦ ድርሰታቸውን ይከፍታሉ። የትም አገር ሄደን ታሪክ ብንመረምር መዛግብት ብናገላብጥ ያድዋን አይነት ታሪክ የሰራ ህዝብ ምንም ሆነ አገር የለም። ያድዋ ድል አሜሪካ ነጻነቷን ታገኘችበት፣ ፈረንሳይና ሩሲያ ቢወጥ ተደቡብ አፍሪካ ጥቁሮች በጨቆኛቸው ነጮች ላይ ታገኙት ድል እጅግ የላቀ የድል ታሪክ ነው። ለኢትዮጵያን ያድዋ ድል የማንነታቸው መግለጫ፣ የሀገር ሉዓላዊነትና የነጻነታቸው ማረጋገጫ ድል ነበር። ይህ ድል ኢትዮጵያንና ኢትዮጵያንን ብቻም አይመለከትም፣ ለሌላውም ዓለም ሁሉ ታላቅ ትምህርት ሰጥቷል። በዛን ዘመን ጨቋኝ ለነበረው ለነጩ ዘርም ሆነ ለተጨቋኙ የዓለም ሕዝብ የነጻነት ፋና አብስሯል። ድሉን ተከትሎ በጥቁር ሕዝብ በእያለበት ኢትዮጵያዊነት ለተባለ ለብርቱ የሃይማኖትና የፖለቲካ እንቅስቃሴ መሠረት ጣለ። ለነጩ ተይሰባዊነቱ ጭቃኔ የሚገላገልበት፣ ነጭ ላልሆነው ዘር ደግሞ ተሚማቀቅበት፣ ተነጭ የባርነት ቀንበር ነጻ የሚወጣበትን ጊዜ ሩቅ እንዳልሆነ ያበሰረ ድል ነው። የድሉ ዜና በዓለም ዙሪያ እንደ ተሰማ በእንግሊዝ መናገሻ በሆነችው በለንደን ከተማ የሚታተመው ዘ ታይምስ የተባለው ጋዜጣ ይህንን የማያወዛግብ ድል በሚከተለው መልክ ገልጾታል። እንጠቅሳለን። ኢጣሊያኖች በጀብንነትም ሆነ በጦር ስልት ተሌሎቹ አውሮፓውያን አያንሱም። ድሉ የመላ ጥቁር አፍሪካ ድል መሆኑ አይካድም። ይህም አስተያየት ወደፊት እያየለ ሄዶ በግልጽ የሚጸባረቅ ይሆናል። ዜናው በነፋስ ክንፍ በረሃ አቋርጦ በመጓዝ በየአገሩ ተጫፍስ ተጫፍ ተዛምቶ አፍሪካውያን አውሮፓውያንን ማሸነፋቸው አይቀርም የሚለውን ስሜት አነቃቅቶታል። ነገሩም ማስጊ በመሆኑ በጣሊያኖች መሸነፍ መደሰት ለነጮች ተገቢ አይሆንም። ሽንፈቱ የሁላችንምና የሁላችንም ሽንፈት ነው። ዛሬ ቅኝ ገዢ የሆነችውና ተዛም ባሻገር የነገይቱ አውሮፓ ሽንፈት ነው የጥቅስ መጨረሻ በማለት ገልጾታል። ዘ ታይምስ ግልጽ ያላደረገውና ነገር ግን በአድዋ የተዋጋው የጣሊያን ጦር በቁጥር በብዛትም ሆነ በዘመናዊ የጦር መሳሪያውና የወታደሩ ጥራት በአፍሪካ ምድር ታይቶና ተሰምቶ የማይታወቅ ማንም የአፍሪካ ሀገር ያልተጋፈጠው የጦር አይነት መሆኑን ነው። ሌላው መታወቅ ያለበት ነገር ቢኖር ደግሞ የአውሮፓውያን ጦር የተሸነፈው በኢትዮጵያ ብቻ አልነበረም። እንደ አውሮፓ አቆጣጠር በ1823 ዓ ም አሁን የጋና መንግሥት አካል የሆነው አሻንቴ በመባል ይታወቅ የነበረው ግዛት ዓለምን ተጫፍ እስከ ተጫፍ ድረስ ተቆጣጥሮ በነበረው ፀሐይ የማይጠልቅበት መንግሥት በሚባል የሚነገርለትን የእንግሊዝን ጦር ደምስሶ የጦር መሪዎቹን ቸብችቦ ለሰለባ ዳርጎ ነበር። እንዲሁም በጥር 1878 ዓ ም የዙሉ ንጉሥ ሴቷዮ የተባለ የእንግሊዝን ወራሪ ጦር ድል አድርጎ ለወሬ እንኳ የሚሆን ሰው ሳያስቀር ድምጥማጣቸውን አጥፍቶታል። ሆኖም ብዙም ጊዜ ሳይቆይ ባላንጣቸው በተከታታይ ጦርነት ነፍስ ዘርቶ ተደራጅቶ ሲመለስ አሸናፊዎቹ የተቀዳጁት አኩሪው ድል ከንቱ ሆኖ ቀረ ሲሉ ኃይሌ ላሬቦ የታሪክ ትውስታ ያካፍሉናል። በአንጻሩ የአድዋ ድል ተመጀመሪያው የለየለት ነበረ። ይህ ድል እንጠቅሳለን አውሮፓውያን በውቃት አቻ የሌላቸው በትምህርት የተራቀቁ በሀብት የበለጸጉ በመሆናቸው በጥቁርና በብጫ ህዝብ በፍጹም ሊሸነፉ አይችሉም። የጥቅስ መጨረሻ የሚለውን ዘመናት ያስቆጠረው እምነትና አስተሳሰብ ውድቅ ስላደረገው በመላው ነጭ ዘር ላይ ከፍተኛ ራስ ምታት እንዳሳደረ ጥርጥር የለውም። ስለዚህ ተላይ የተጠቀሰው ዘ ታይምስም ሆነ በዘመኑ በጋዜጠኝነቱ ተታወቀው አንዱ ሞርተን ስታሊን የመሳሰሉ ኢጣሊያ በጥቁር ህዝብ ተሸንፋ ራሷ ሀፍረትን ተከናንባ ነጭንም ዘርድ አዋርዳ መቅረት የለባትምና በርካታ ጦር ልካ ብልሃቷን አሻሽላ እንደገና ተመልሳ እንድትዋጋ እያበረታቱ የጻፉትና ጨዋታቸውንም ያስተጋቡ ነበር። ግን ሁሉም ነገር ከንቱ ሆነባቸው። ሽንፈት ጠዋ የሆነባት ኢጣሊያን እንኳን ነፍስ ዘርታ ተመልሳ በአዲስ ኃይልና ብልሃት ልትዋጋ ይቅርና የሀገሯ መንግሥት ራሱ ተስልጣኑ ወድቆ ተስራው መባረር ጽዋው ሆኖ ቀረ። የአድዋ ድል የኢትዮጵያን ህልውናና ነጻነቷን በዓለም መድረክ ላይ በገሃድ አረጋገጠ። ኢትዮጵያን ታድዋ በፊት የተለያዩ ወራሪዎች ሊቦጫጭቋትና ሊቆራርሷት ሲሉ ለ25 ዓመታት ያህል ሳያቋርጡ ወቅተዋታል። ግብጾች በጉንደትና በጉራ በአጼ ዮሐንስ እንደተመቱ ኢጣሊያኖች ተከተሉ። እነሱም በጉልበታቸውና በመሳሪያቸው ተማምነው በዲፕሎማሲ ሊበገሩ በልመና ሊታገዱ አልተቻለም። ለነገሩማ የነሱንም ጦር ቢሆን በዶጋሌ ለወሬ ሰው እንኳን እስተማይቀር ድረስ ታላቁ ጀግና ራሰው ሉላ ደምስሰዋቸው ነበር። አልዋ ግን እንደተመለከትነው አጼ ዮሐንስ አርቀው ታለማሰብ ይሁን ወይንም በመዘናጋት በሰሩት ስተት እሳቸው በድንገት እንዳረፉ ጣሊያኖች ተዛ ተወስነው ተሚኖሩበት ተባህር ጠረፍ አገግመው ተነስተው ልጃቸውን በአንድ ዓመት ውስጥ ብቻ ሦስት ጊዜ አከታትለው ሲያሸንፉ ተቆርጦ የነበረው ሽመጣቸው ታድሶ የልብ ልብ ተሰማቸው። ተዛ ወዲያ ማን ያቆማቸው? እነሱ የፈለጉትን ታላገኙ ማለትም ኢትዮጵያን ጥገኛቸው ታላደረጉ። ይህም ታልሆነ ደግሞ ቢያንስ ተመሬቷ ሰፊ ይዞታ ተቆርሶ ታልተሰጣቸው ለጦርነት እንጂ ለድርድር እንዳልተዘጋጁ ደጋግመው አስታወቁ። ስለማሸነፉ ምንም ጥርጥር አልነበራቸው። ጦርነቱን እንዲመራ የተላከው አዲሱ የጦር መኮንንና የኤርትራ ገዢ የነበረው ጀነራል ባሪያቴሪ የተባለው ወደ ጣሊያን አገር ተመልሶ በሄደ ጊዜ ይህንኑ ቁልጭ አድርጎ ገልጾት ነበር። እንጠቅሳለን። የኢትዮጵያን ጦር ማሸነፍ ብቻ ሳይሆን ምኒልክን ራሱን በቀፎ ውስጥ ይዤው እመጣለሁ የጥቅስ መጨረሻ እያለ በየቦታው እየዞረ ሲፎክርና ሲደነፋ ሕዝቡም ማምኖት በየደረሰበት በልልታ በሆታ በዘፈንና በጭብጨባ እየተቀባበለ ሲያጅበውና ሲያስተናግደው ሰነበተ። ሐቁ ግን እሱ እንዳሰበው ስብከትና እንደነዛው ጉራ አልሆነለትም። ይልቅስ ጓዶቹ አልበርቶኒና ዳቦር ሜዳ የተባሉት ጀኔራሎች ሕይወታቸው በጦር ሜዳ የሰማይ አሞራና የዱር አውሬ ሲሳይ ሆኖ ሲቀር እሱ ግን ያንን ሁሉ ጉራና ድንፋታ ረስቶ እሾህና ጉድጓድ ሳይለይ እግሬ አውጭኝ ብሎ ወታደሩን ጥሎ በመሸሽ አመለጠ። ለጣሊያን ሕዝብ ምኒልክን በቀፈው ውስጥ ይዤላችሁ እመጣለሁ ብሎ የገባው ቃል የገባው የጦር መኮንን ብዙም ሳይቆይ ተስልጣኑ ተሽሮ ወደ አገሩ ተጠርቶ እግሩ እንደገባም የጠበቀው ክስና ፍርድ ቤት ብቻ ነበር። የአድዋን ድል ወደ ጦርነት ተመሩት ቅድመ ሁኔታዎች አንዳንዶቹን ብንመለከት የድሉን ምንነትና ታላቅነት በአገርም ሆነ በዓለም አቀፍ ደረጃ በደንብ እንድንገነዘብ ይደርጉናል። አንድ ኤድዋርድ ጊብንስ የተባለ የታወቀ እንግሊዛዊ ታሪክ ጸሐፊ ስለ ኢትዮጵያ ተጻፈው ልጀምር ይላሉ ኃይሌ ናሬቦ። ጊብንስ እጠቅሳለሁ፣ ኢትዮጵያንን ዓለም ረስቷቸው እነሱም ዓለምን ረስተውት ለአንድ ሺህ ዓመት ያንቀላፉ ቆዩ። የጥቅስ መጨረሻ ይላል። ጊብንስ እንደዚህ ሲል ኢትዮጵያ የምትባል ሀገር በካርታ ላይ አልነበረች ወይንም አንዳንድ ኢትዮጵያውያን አልፎ አልፎ ባለም መድረክ ላይ ብቅ ማለት እንኳን አቆሙ ማለት አልነበረም። ሊል የፈለገው ይመስለኛል ኢትዮጵያን ባክሱማያን ዘመን ባለም መድረክ ላይ በከፍተኛ ደረጃ የተጫወቱትን ሚና ረስተው ያለምን ታሪክ ሂደት በመልካቸው ተመቅረጽም ሆነ በእምነታቸው ተመምራት ራሳቸውን አግልለው በትንሽቷ በገዛ ራሳቸው ዓለም ውስጥ ተወጥረው የውስጥ ቤታቸውን ሥርዓተ መስራት አላለፉም ማለቱ ነው። ታክሱም ውድቀት በኋላ ኢትዮጵያን በየጊዜው የውጭውን ዓለም ተመጎብኘት አቋርጠው ያውቁም ቢባል ሐሰት አይደለም። ጉብኝቶቹም በአገር ውስጥ አንዳንድ አዳዲስ ሐሳቦች እንዲገቡ ቢረዱም በዛው መልክ ደግሞ ጉዳትም አላስከተሉም ማለት አይቻለም። ብዙም ሳንርቅ በ17ኛው ዘመን ፖርቱጊዞች ያመጡትን መዘዝ ማስታወስ ይበቃል። እንደመሰለኝ ጊብንስ ይህን ብቻ አይደለም ሊል የፈለገው ጥንት በዓለም መድረክ ላይ ከፍተኛ ሚና እንዳልተጫወተች ሁሉ ኢትዮጵያ ምንነቷ አስተመጥፋት የቆዳዋ ስፋት እስከመመንመን ገጽታዋ አስተመደብዘዝ ደርሶ ነበር ማለቱ ሳይሆን አይቀርም ይላሉ ኃይሌ ላሬቦ። ሀገር ማለት ሰንደቅ ዓላማ ማውለብለብ ብሔራዊ ባንክ ባለቤት መሆን ብቻ አይደለም። በዓለም ደረጃም በተለያየ መልክ ተከብሮና ተፈርቶ መኖርንም በተለያየ መስክ ሚና መጫወትንም ይጠይቃል። ታክሱማውያን ወዲያ ኢትዮጵያውያን ለዚህ አልታደሉም ነበር። የአድዋ ድል ለዚህ በሩን በርገግ አድርጎ ከፈተላቸው። እንግዲህ የአድዋ ድል መታየት ያለበት ጊብንስ በሚሰጠው ሐሳብ አንጻር ተሆነ ድሉ ለብዙ ዘመናት ተኝታ የነበረችውን አገር ተንቅልፏ ቀስቅሷታል። ተንቅልፏ ስትነቃም ያስተጋባችው ድምፅ ከፍተኛና ወደር የሌለው በመሆኑ የተነሳ ይህ ድል በተሰማበት ሁሉ መላው የዓለም ሕዝብ በመገረምና በመደነቅ ተውጦ አብዛኛው ድሉን በእልልታ ጥቂቱ ደግሞ በዋይታ ተቀበለው። አገሪቷ ታድዋ ተራራ ሁና እንዳንበሳ ግዛት ያስተጋባችው ድምፅ የማትደፈር ሉዓላዊና ራሷን የቻለች ነፃ ሀገር መሆኗን በይፋ ተማስተዋወቀ። አልፎ በዛን ጊዜ በዓለም አቀፍ ደረጃ ሰፍኖ የነበረውን የነጮች ሥርዓት አርበደበደው። አድዋ ለጨቋኞቹ ነጮች የአምባገነንነታቸው ዘመን እንዳከተመ ተሽራቸው ሆኖ እየተገፋ ለሚኖረው ለዓለም ሕዝብ ደግሞ የነጻነቱ ዕድሜ እንደተቃረበ አበሰረ። የአውሮፓውያን ኅብሪት ያንገፈገፋቸው ጃፓኖች ለምሳሌ የአድዋን ድል በዓለም ታሪክ በነጮች ዘር ላይ ደርሶ የማያውቅ ውርደት አድርገው አዩት። እንደ አውሮፓ አቆጣጠር በ1904 ዓ ምትም ላይ እነሱ ራሳቸው የአድዋን ድል አብነት በመከተል በታሪክ ሁለተኛውን ቦታ ለመያዝ በቁ። ቆይተውም የኢትዮጵያ ሊቃውንትም በበኩላቸው የጃፓንን ስልጣኔ ለመቅዳት ትኩረታቸውን ከአውሮፓ ይልቅ ወደ ጃፓን ማዞር ጀምረው ነበር። የነዚህ ሁለት ኃይለኞች የሆኑ የጥቁር ዘርና የብጫ ዘር መቀራረብና መፈቃቀር ወደ 1930ዎቹ ውስጥ እየተጠናከረ መሄዱ በአውሮፓውያን ዘንድ በጣም አስጊ ሆኖ በመታየቱ በጣምም አሳሰባቸው። ኢጣሊያንም ለሁለተኛ ጊዜ ኢትዮጵያን እንድትወር ካነሳሷት ሰበቦች አንዱ ይሄ ወዳጅነትና መቀራረብ ሳይሆን አልቀረም ተብሎ በጽኑ ይታመናል ይላሉ ኃይሌ ላሬቦ። ኢትዮጵያ ባክሱማውያን ዘመን የዓለም መሪነት ስፍራዋን በመዳከምና በዝምታ ታጣች በኋላ ወደ ዓለም የፖለቲካ መድረክ የተቀጠላቀለችው በአድዋ በተጎናጸፈችው ድል ምክንያት ታላቅ ግርማና ሞገስ ተጎናጽፋ ነው። በድሉ ማለዳ እንደ አንድ ነፃ ሀገር ሊያዩዋትና ሊደራደሯት ዝግጁ ያልነበሩ የአውሮፓ ታላላቅ መንግስታት መልእክተኞቻቸውን አለአንዳች ፍረት ወደ መናገሻ ከተማ እየተሽቀዳደሙ ማግረፍ ጀመሩ። ታድዋ በፊት አገሪቷ የልማት ሥራ እንዳትጀምር የተለያየ ምክንያት በመፍጠር እንቅፋት ሆነው የነበሩትም የግንባታ ተግባር ለአንዱ አውሮፓዊ ሀገር ተሰጥቶ ሌሎቹ ባዶ እጃቸውን እንዳይቀሩና ሌላው ቢቀር ትራፊ እንኳን እንዳያመልጣቸው ሲሉ በለማኞች ወኪሎቻቸው ያጼ ምኒልክን ግቢ አጥለቀለቁት። ያዱ አደለ ታላቅነቱ ይበልጥ የሚታወቀው ከጊዜው ተጨባጭ የዓለም ታሪክ ሁኔታ ጋር ሲገናዘብ ነው። የአሜሪካ ክፍለ ሀገር ተገኘች ተተባለበት ከ16ኛው ዘመን ጀምሮ አውሮፓውያን ራሳቸው ተሌላው የሰው ዘር የተሻሉና የበለጡ ብቻ ሳይሆን የበላይም እንደሆኑ በጥንቻቸው ለማረጋገጥ ሞክረዋል። ደካማነትና በዘመናዊ ስልጣኔ ወደ ኋላ መቅረትን ታውሪነት ጋር እስተማምሳሰልም ደርሰው ነበር። ለዚህም የተነሳ ለየክፍለ ሀገሮቹ ነዋሪዎች ታሪክ ለልቂት ተዳርገዋል። የአሜሪካን የአውስትራሊያንና የሌላውንም የሀገር ተወላጅ በጦር ሜዳና በፍልሚያ ታሸንፉ በኋላ በተለያየ መንገድና ዘዴ ህንዳውያንና ጥቁር አውስትራሊያኖችን ገለው ጨርሰዋቸዋል። ትኩረታቸውንም ወደ እስያ ተዛም ወደ አፍሪካ አዞሩ። አፍሪካን በተመለከተ አንድ ከፍተኛ ስጋት ያሳደረባቸው ነገር ቢኖር ክፍለ ሀገሩን ሲቀራመቱ የእርስ በርስ ጠብ የሚጭር አለመግባባት ተፈጥሮ ራሳቸው እንዳይተላለቁ ነበር። ዋናው ነገር ይህ ይሁን እንጂ ሌላም ተጨማሪ ፍራቻ ነበርባቸው። ይኸውም ከዚህ በፊት በአሜሪካና በአውስትራሊያ እንደሆነው ሁሉ የአፍሪካን ማህጉር በተወሰኑ በሁለትና በሶስት የአውሮፓውያን መንግስታት እጅ ብቻ ወድቆ እንዳይቀር የሚል ስጋት ነበር። ለነዚህ አስጊው ስግቦች እልባት ለመስጠት በወቅቱ የጀርመን መንግስት መሪ የነበረው ኦቶ ቮን ቢስማርክ አንድ አውሮፓ ቆጣጠር በ1884 ዓመተ ምህረት ታላላቆች ናቸው የተባሉትን የአውሮፓውያን መንግስታት ስብስብ በበርሊን ከተማ አጠራ። ኢጣሊያንም ኢትዮጵያን እንድትከጅልና በማጭወድበርም ሆነ በጉልበት በመሬቷ እግሯን እንድታስገባ ተዛም ወዳዷ እንድታመራ ያበቃት ይኸው የበርሊን ጉባኤ ሴራ ነው። ጉባኤው አፍሪካን በሚመለከት አያሌ ውሳኔዎች ያስተላለፈ ቢሆንም እንኳ አንኳር ሆኖ የሚታየው ግን አውሮፓውያን በአፍሪካ ውስጥ ያካሄዱ የነበሩትን የመሬት መቀራመት በኋላ በተሻሚዎቹ መንግስታት መካከል አለመግባባት በሚፈጠርበት መልኩ እንዲካሄድ ሲል ሶስት ዋና ዋና የሆኑ ውሳኔዎችን አስተላለፈ። ከነዚህም ውስጥ የአፍሪካን መሬት ለመቆጣጠር የሚፈልግ አውሮፓዊ መንግስት በመጀመሪያ ደረጃ ተአፍሪካዊው ገዢ ታልሆነም ይህም ማለት አገሩ መንግስት አልባ በሆነ ሆነ ደግሞ ተታወቀ ባላባት ጋር የንግድ ውል መዋዋል ይኖርበታል ይላል። በሁለተኛ ደረጃ ተዋዋዩ አውሮፓዊ መንግስት ድርድሩ እንዲጸናለትና እንዲታወቅለት ተፈለገ በበርሊን ጉባኤ ለተፈራረሙት ታላላቅ መንግስታት ስምምነቱን እንዲያስታውቅ ይገልጻል። ይሁንና ይኸው ተፈራራሚው አውሮፓዊ መንግስት ተተቻለ በሰላማዊ መንገድ ታስፈለገም ደግሞ በጉልበቱ አገሩን እቁጥጥሩ ስር እስተላደረገ ድረስ የውሉን መሬት ማንም ሊይዘው ለፈለገ የአውሮፓ ኃይል ክፍት እንደሆነ ይገልጣል በማለት ኃይሌ ላሬቦ የመጀመሪያውን ክፍል በዚህ ቋጫሉ። እኛም የዚህን ክፍል በዚህ የዘጋን የሚቀጥሉትን ዝግጅቶች እንድታዳምጡ በትህትና እንጋብዛችኋለን። መልካም ምሽት። Thank you.
ማስታወቂያ ሞረሽ የአማራ ድምፅ ሬዲዮና ቲቪ ፕሮጀክት የሞረሽ ወገኔ አማራ ድርጅት ባለም ዙሪያ ለሚገኙ አባሎቹና ደጋፊዎቹ የርዳታ ጥሪ ያቀርባል። ለሞረሽ የአማራ ድምፅ ሬዲዮ የገንዘብ እርዳታ ለማድረግ ባንክ ኦፍ አሜሪካ አካውንት ነምበር 446029448235 ደግመዋለሁ። አካውንት ነምበር 446029481235 ራውቲንግ ነምበር 05200163 ደግመዋለሁ። ራውቲንግ ነምበር 05200163 የሚለግሱትን የገንዘብ መጠን ስሞትን ስልክ ቁጥሮትንና ኢሜልዎትን ቴክስት በማድረግ ተባበሩን። ስልክ ቁጥር 13449706698 ስልክ ቁጥሩን ደግመዋለሁ 13449706698 ገንቢ ሐሳባችሁንና ድጋፋችሁን እንፈልጋለን። ደውሉልን ወይንም ኢሜል አድርጉልን yeadimtse@gmail.com ኢሜል አድራሻቸውን ደግመዋለሁ yeadimtse@gmail.com ያማራው ጉዳይ የኢትዮጵያ ጉዳይ ነው የምትሉ ሁሉ በጎ ድጋፋችሁን እንሻለን። አድማጮቻችን በመግቢያችን ላይ እንደገለጽነው በቀጣይ ደግሞ ሰፋ ወዳለው የጥያቄና መልስ ጊዜ እንሸጋግራለን። እንግዶቻችን ዶክተር አበባ ፈቃደና ዶክተር ተስፋዬ ደመላሽ ናቸው። ባለፈው ሳምንት የጀመርነው ውይይት ባለማጠናቀቃችን በዛሬው ዕለት ኢትዮጵያን የናጣት ስላለው የፖለቲካ ቀውስና የመፍትሄ ሐሳቦች ዙሪያ ከእንግዶቻችን ጋር እንወያያለን። ዶክተር አበባና ዶክተር ተስፋዬ ዛሬና አሁኑኑ በህልውናችን ዙሪያ መደረክ ስላለበት እርምጃ ወይም እርምጃዎች ትልሞችንም ያጋሩናል። ከዚህ ጋር በማያያዝ ባለፈው ሳምንት በተነሱ ጥያቄዎች ዙሪያ ተጨማሪ ማብራሪያዎች በሚያሻቸው ጉዳዮችንም አስመልክቶ ማብራሪያ ይሰጡበታል። እንግዶቻችን አሁን በስልክ መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ ዶክተር አበባ፣ ዶክተር ተስፋዬ ይሰማችኋል?
ይሰማል።
መልካም። የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንላችሁ ግብዣ መሰረት ፍቃደኞች ሆናችሁ ዛሬም እንደበፊቱ በሰዓቱ በመገኘታችሁ በአድማጮቻችን በራሴና እንዲሁም በሬዲዮኑ የዝግጅት ክፍል ስም እንኳን ደህና መጣችሁ እያልኩ ውይይታችንን ባለፈው ሳምንት ባላጠናቀቅናችሁ ጥያቄዎች እንጀምራለን። እውነታውን መገንዘብ የተሳነው ትውልድ የራሱን ህልውና የሚገነዘብበት ንቃተ ህሊና የጨለመበት ትውልድ የህብረተሰብን ትስስር አንድነት ውህደት የሚክድ ትውልድ በታሪክ አማካይነት የተካበተ ዕውቀት በስነ ምግባር በሃይማኖትና በህብረተሰብ ስነ ልቦና የዳበረ ንቃተ ህሊናን የጣለ ትውልድ ህሊናውን ሸጦ የበላ ትውልድ ለጎጠኞች ተመቻችቷል። አገርን ብሔራዊ ጥቅምን ዜግነትን በስነ ልቦናው እንዲጨነግፍ ያደረገ ያለው ትውልድ ነባራዊውን ዓለምም ሆነ የራሱን ህላዌ የሚገነዘብበት የልቦና ሂደቶች አምክኗል። ይህን የተሰወረውን የጠፋውን የህልውና ንቃተ ህሊና እንዴት መልሶ ማነጽ ይቻላል ትላላችሁ? ዶክተር አበባ ከርሶል ጀምር።
እግዚአብሔር ይስጥልኝ በድጋሚ ለምታደርጉት ትብብር አመሰግናለሁ። የተጠየቀው ጥያቄ የመሰረታዊ ጥያቄ ነው። ሰፊ ትንተናዎች ወደፊት ይዘን ከምንቀርብባቸው አንዱ አርእስት ነው ብዬ ነው የማስበው። ስለዚህ አጠር ባለመልክ ይሄ ዛሬ በምናየው በአሁኑ ትውልድ ወይም ደግሞ አሁን በወቅቱ የምናየው ሁኔታ ትውልድ ብለን ካነሳን ከዘመናት ዘመናት የተላለፈ ነገር መሆኑና ባጭር በሀያ ወይም በሰላሳ ወይም በአርባ ዓመታት የማይገመት ተያይዞ እንደ ሰንሰለት ተያይዞ የመጣ ባህሪ ነው ማለት ነው። ስለዚህ ባጭር ጊዜና ወቅት ጊዜ የፈጠረው ባህሪና ለረጅም ጊዜ ደግሞ እንደ ራስ ማንነት ሆኖ ከውስጣችን ከማንነታችን ጋር እንደ ፋይበር ሆኖ የሚይዘን ማንነት የተለያዩ ናቸው ማለት ነው። ይሄ ላለፈው 40 አመት በተለይ ደግሞ ላለፈው 25 አመት በወያኔ አገዛዝ ኢትዮጵያውያን ሆነው እንዳይገኙ የተደረገበት ስርዓት ነው። ግን ይሄ 25 አመት ውስጥ የምናየው ድክመቶችም ሆነ ጥንካሬዎች ለዘመናት ሲንከባለሉ ከመጡ ባህሪያት ጋር የተያያዙ ናቸው ለማለት ነው። ስለዚህ በአንድ በኩል ባህሪያት የኢትዮጵያዊነት ባህሪያችን፣ አገር ወዳድነታችን፣ ቆራጥነታችን፣ በሃይማኖት፣ በፍልስፍና፣ በስልጣኔ፣ በትምህርት ወዘተ ባብሮ መኖር፣ በእነዚህ በመሳሰሉት የዓለምን ቀዳሚ ቦታ የያዝነን ያ ሙጭጭ ብሎ አልጠፋም። ሆኖም ግን እናንተ በጥያቄው እንዳነሳችሁት ዛሬ ለምን እነዚህ ባህሪያት ጎልተው አልወጡም? እነዚህ ባህሪያትን ተጠቅመን ካለንበት ችግር ሊያስወጣን የሚችል ትውልድ አልፈጠርንም ለሚለው እንግዲህ ላለፉት 40 ዓመታት የደረሰበትን ላለፈው 25 ዓመታት ደግሞ ራሱን እንዳይሆን የተደረገበት ጥቃት ከፍተኛነት ነው። ይሄ እንግዲህ ይሄ ማለት ምንጊዜም ህብረተሰብ ጥቂት ለትውልድም ሆነ በዚህ ትውልድም ሆነ በሌላ ጊዜ ከዚህ ጥቃት ራሳቸውን የመከቱና ያልተበከሉ ግለሰቦችም ሆነ የትውልድ አካል የለም ማለት አይደለም። ሶ ምንድን ነው በእርግጥ ዛሬ የምናየው ጊዜያዊ የላይ የላይ የመሸነፍ እና ቅድም የተዘረዘሩት ኔጌቲቭ ነገሮችን ቢኖሩን በርካታ ደግሞ ፖዚቲቭ የሆኑ ነገሮች አሉ ማለት ነው። ስለዚህ በስነ ልቦናችን፣ በአእምሯችን፣ በስነ ምግባራችን ዙሪያ የተደጋገመ ከትምህርታዊ አሰጣጣችን ጀምሮ ላለፉት 40-50 ዓመት ኢትዮጵያውያን በኢትዮጵያዊነት እንዳይኮሩ፣ በማንነታቸው እንዳይኮሩና ራሳቸውን ዝቅ እንዲያደርጉ በተለያየ የስነ ልቦና ሰለባዎች ጥቃት ስለደረሰበት ነው። ግን አይናችን ይሄን ብቻ ሳይሆን መመልከት ያለበት ከዚህም ደግሞ ራሱን ዲፌንድ ያደረገና ያልተበከለ ትውልድ አለ። ስለዚህ እንዴት ነው የምናነጻው ለሚለው ይሄንን ያልተበከለውን አሁንም አሉ ወጣቶች ከዘመናት ለብዙ ሺህ አመት የነበረው ስነ ልቦና በአሁኑም ባሉት ወጣቶች ደም ስር የሚሸራሸር ኢትዮጵያዊነትን ማንነትን የሚያስከብር ባህሪያት ያሏቸው አሉ። እንዴት ነው ይሄንን በርካታ እንዲሆን የምናደርገው? ያለውን ችግር ከተገነዘብን በኋላ ይሄንን እንዲስፋፋ አይናችን ፖዚቲቭ የሆነው ነገር ላይ ትኩረት እንዲያደርግ ጽንፈኝነትን ማለት ጽንፈኛ የሆነው ስነ ልቦና ስነ አስተሳሰብ ያንን በኢትዮጵያዊ በሆነው ደግሞ መተካት ማለት ነው። እና ለኔ ለመገንባት በጣም ቀላል ነው የሚያስፈልጉት ነገሮች በቦታቸው ከተገኙ ማለት ነው። እስኪ ከስነ ልቦና አንጻር ኔጌቲቭን በማየትና በዛ ላይ ካተኮርን የማንነሳ ተስፋ ቢስ እንሆናለን። ግን ይሄ ችግር አሁን የምናየው ችግር ቀደም ሲል በተለያየ ሁኔታ እንደገለጽኩት ከትምህርት አሰጣጣችን ጀምሮ ራስን የሚያስጠላ ራስን የማያስከብር ለራስ ማንነት ክብርና ኩራት የማይሰጥ የትምህርት ዘዴ ቀደም ሲል ጀምሮ ከ50 ከ60 ዓመት ጀምሮ ቀስ በቀስ የገባ በመሆኑ አሁን ደግሞ በግላጭ ያገኘው ጠላት ያንን መሰረት በማድረግ ኢትዮጵያዊነት የሚጠላ የማይከበር የማይወደድ ለድህነት ለመከራ የዳረገን መጥፋት ያለበት እንደምታውቁት አማርኛ እንኳን መናገር ክልክል ነው ተብሎ በቅኝ ገዢዎች የምትተዳደር ሀገር ነው የምትመስለው ኢትዮጵያ። ይሄ ስለሆነ ጊዜያዊ መመታት ነው ያለው ብዬ ነው የማስበው። ይሄ ትውልድም የሚነሱባቸው ቀደም ሲል እንዳልኩት ብዙ እንትኖች በከስነ ልቦና አንጻር እንደገና ራሱን የሚያነሳሳ እንደገና የኢትዮጵያን ሪበርት ሪአዌክኒንግ የምትነሳበት ሁኔታ በሚፈጠርበት ጊዜ በህብረተሰብ ውስጥ በአጠቃላይ ወጣቱም ሆነ ወጣቱ ትውልድም ሆነ ሽማግሌው ትውልድ የሚገባውንና የሚያስፈልገውን ሊያደርግ ይችላል ብዬ አስባለሁኝ። ስነ ልቦና አንጻር በጣም አስፈላጊ ነው። ደካማ ጎናችንን ብቻ መመልከቱ ሳይሆን ጠንካራ ወጣቶች መኖራቸውን በምናጎላበት ጊዜ ያ ያላቸውን እያነጸ የሌላቸው ደግሞ በማንነታቸው እንዲኮሩና ለሀገርና ለወገን ተቆርቋሪ ለራሳቸውም ራሳቸውን አስከባሪ ይሆናሉ ብዬ አምናለሁ። ከስነ ልቦና አንጻር ምናልባት ፖለቲካል ኢምፕሊኬሽኑን ዶክተር ተስፋዬ ሊሄድበት ይችላል።
መልካም ዶክተር ተስፋዬ በእርስዎ በኩል ያለውን ደግሞ ያጋሩን።
እሺ፣ እኔም ለውይይቱ ድል ስለሰጣችሁኝ በጣም አመሰግናለሁ የሬዲዮ ፕሮግራማችሁን። አድማጮችን በትክክል ለሚያዳምጡን በጣም ነው ማመሰግነው። አሁን ዶክተር አበባ ያለችው በጣም መደግፎ ነው በዛ ብዙ መልስ በዛ ውስጥ ነው የሚጠቃለል ነው። እዛ ላይ እንግዲህ አንዳንድ ሁለት ነገሮች ለመጨመር በተለይ ይሄ አሁን የተነሳው ጥያቄ የፖለቲካ እንቅስቃሴ ድምታ ሊኖረው ይችላል። ምክንያቱም እኔ የማየው ምንድን ነው ሁለት ነገር በሁለት ደረጃ ፈርጅ ብናየው፣ አንደኛ ችግሩን የምንሰምነው የምናየው እንዴት ነው የምንገልጸው እንዴት ነው? ይሄ የትውልዳዊ ችግር ነው ወይስ ትውልድ ዘለል ችግር ነው? ምንድን ነው? እንዴት ነው የምንገልጸው? ይሄ ለፖለቲካ አካሄዳችን ወሳኝ እንትን አለው ድምፅ አለው። ሁለተኛ ደግሞ እንዴት ነው የጠፋውን ንቃተ ህሊና መልሶ ለማነጽ የሚቻል በሚሉት ሁለት ዋና ጉዳዮች ላይ ትንሽ ለሄድበት አሁን እንግዲህ አንዱ ነገር ምንድን ነው ችግሩን ስንገልጽ መወጫውንም እየጠቆምን ሊሆን ይገባል። ይህ ሊሆን ደግሞ የሚችለው ጥቆማው ሊኖር የሚችለው አሁን ዶክተር አበባ እንዳለችው አሉታዊውን በማጉላት ብቻ ሳይሆን አንዳንድ አዎንታዊ ነገሮች አሉ። እኔ አሁን ለምሳሌ በባህል በዘፈን በግጥም አንዳንድ ሁኔታዎች ስናይ ወጣቱ ትውልድ በተለይ ስሜቱን አገራዊ ስሜቱን እየገለጸ ነው። እርግጥ ብዙ ተደማጭነት ባያገኝም እየገለጸ ነው። እሱ አለ እንግዲህ እንዴት ነው ችግሩን የምንገልጸው ለሚለው ጥያቄው ምንድን ነው ችግሩ የትውልዱ የራሱ ችግር ብቻ ነው ወይስ ወይም ደግሞ የትውልዱ ራሱ ድርጊት ነው ወይ? ለምሳሌ አሁን ጥያቄው ላይ እንደተጠቀሰው እንደ ቃላት ስንጠቀም ይሄን የካደ ይሄን የጣለ ህሊናውን የሸጠ ሲባል እርግጥ እንዲህ አይነት ድርጊቶች ተከስተዋል። ግን ችግሩ ብቻ ይህ የችግሩ መንስኤ የዚሁ የትውልዱ አድራጊ ፈጣሪነት ነው ካል ቅድም ዶክተር አባባላችሁም መንገድ ይሄ ስርዓታዊ ምንጮች የሁኔታው ምንጮች እና አራማጆች በሰፊው ምንና ምን ናቸው ወይም እነማን ናቸው የሚለውን ጥያቄ መርሳት መዘንጋት የለብንም። ምክንያቱም ይሄዳል እንዳለችው ዶክተር አበባ አንድ 4-10 አመታት ይዘልቃል ወደ ኋላ ከተማሪ ንቅናቄው ዘመን ነው የሚጀምረው እና ያ ደግሞ አገርን በአዎንታዊ መልክ አለማየት በበጎ መልክ አለማየት አገርን የችግር መንስኤ ብቻ የማረግ እና የራስንም አገራዊ ህልውናና ስሜት በዛው አርጎ ማቆሸሽ ወይም ማንኳሰስ ያለ ነው እና የቆየ ነው እና ሂደቱም ከስር መሰረት ነው የሚነሳው በእኔ ግምት። እና እንግዲህ ይሄ ወደ ሁለተኛው ነጥብ ሊሄድና የጠፋውን ንቃተ ህሊና መልሶ ለማነጽ ምን መደረግ አለበት ሲባል እንግዲህ ከተቦረቦረው ግን አካቶ ካልወደመው አገራዊ ህልውናችን ነው የምንነሳው። መቼም መነሻችን እሱ ነው። አገራችን ደግሞ አገራዊ ህልውና ኢትዮጵያዊነት ወይ ኢትዮጵያ ራስዋና ኢትዮጵያዊነት እርግጥ ተቦርቡሮ ለ4-10 አመታት ችግር ደርሶበታል። ወጣቱም ትውልዱም አብሮ ግን አክትሞ አልወደቀም ጭራሹን አልወደመም አልጠፋም። እና ኢትዮጵያም አገግማም ቢሆን ወጣቱም ትውልድ ሆነ ሌላውም ትውልድ የሚነሳው ከዛ ከሀገራዊ ህልውናው ነው። ያንን ማመን አለበት። ሀገር ተጎድታለች ግን አለች ሕያው ናት። እና እንደ ትውልድ ብቻ ሳይሆን እንደ አገር ከደረሰብን ውጥረት ወይም ውድቀት ተንገዳግደንም ቢሆን የምንነሳው ከሀገራዊ ህልውናችን ነው። ወጣቱን ይህን ማስተማር አለብን። 10 ጊዜ በፕሮፓጋንዳ እንትን ቢሉት ጥቃት ቢያደርሱበት ነው ታሪካዊ ህልውና ኢትዮጵያን እንደዛ አድርጎ ማውደም አይቻልም። ያው ይሄ ያለ ነገር ነው። እና ሌላው እንዴት ነው የምናና ንቃተ ህሊናው መልሰን ማነጽ የምንችለው ለሚለው አዲሱን ትውልድ ወጣት ኢትዮጵያውያንን በማስተማር እንግዲህ በተለያዩ ረድፎች በቤተሰብ በትምህርት ገበታ በስራ መስክ በባህልና በኪነት በመስኮች የተለያዩ በመንፈሳዊ ኑሮም ይሆናል በፖለቲካም ሊሆን ይችላል በስነ ልቦናም ሊሆን ይችላል በተለያዩ መስኮች በየአቅማችንና በየችሎታችን አስተዋጽኦ ዘመቻዎች ማድረግ ይኖርብናል ይታየኛል። ይሄ የትግሉ አካል ነው። የግድ ሰው ሲታገል በፖለቲካ መስክ ብቻ አይደለም የሚታገለው በመንፈሳዊ ኑሮም። ለምሳሌ ብዙ ወጣቱ ትውልድ ወደ ቤተ ክርስቲያን ይጎርፋል ይሄዳል ሃይማኖትን ያከብራል። ያ ለእንትንም የተመቻችል ያደርገው ይችላል ሌላ ሀገራዊ ስነ ልቦናውን እንዲገነባ። መንፈሳዊ መሪዎች አንዱ ኃላፊነታቸው ይሆናል መንፈሳዊ ኑሮውን መቆጥቆጥ ብቻ ሳይሆን አገራዊ ህልውናውንም እንዲያዳብርና የፈረሰውን መልሶ እንዲያድስ እንዲሰራ እንዲገነባ አስተዋጽኦ ሊያደርጉ ይችላሉ። ይህንም ስል እኔ መንፈሳዊ መሪዎች ለምሳሌ ፖለቲካዊ ሁኑ ማለት ሳይሆን መንፈሳዊነት ራሱ አገራዊነትም ላይ የቆመና ከሀገሪቱ ሁሉናው ጋር የቆመ ነው። በዛም መልክ ማለቴ ነው። እና በዚህ መልክ ነው የሚታየኝ። እና በአጭሩ ለማጠቃለል የችግሩ አገላለጻችን ሚዛናዊ ይሁን ማለት ችግሩን መግለጽ በግልጽ ማስረዳት በጣም አስፈላጊ ነው። ከዛ ወደ ኋላ አንልም፣ ግን ሚዛናዊ ይሁን ስል ለትግል ተነሳሽነት ለወጣቱ አዎንታዊ ስሜትና የሀገራዊ ፍቅር ይዞ እንዲነሳ ለማድረግ ያለውንም እምቅ ችሎታ እንዲያውቀውና እውን እንዲያደርገው መገፋፋት ይኖርብናል በተለያዩ መንገዶች ነው ብለው አመሰግናለሁ።
መልካም። የተፈጠሩትን እንዳው ድክመቶችና የተፈጠሩትን ወንጀሎች እንዳው ለመግለጽ ያህል ነው እንጂ ወደ መፍትሄ ሀሳብ እንደሚወስደን ወይንም የመፍትሄ ሐሳቡን ለማግኘት በሚል ነው እንግዲህ ችግሮቹን ለመዳሰስ የሞከር ነው። እስኪ ወደ ሌላው ጥያቄ ልሂድ። በኢሳትና ግንቦት ሰባት ባለቤትነት የተቋቋመው ቪዥን ኢትዮጵያ የሚባል ስብስብ ባለፈው ሳምንት በኢትዮጵያ የወደፊት አቅጣጫ ሽግግር፣ ዲሞክራሲና ብሔራዊ አንድነት በሚል ርዕስ ኮንፈረንስ አካሂዶ መግለጫ አውጥቷል። ይህ ስብስብ በተለያዩ ወቅቶች የአገራችን ብሔራዊ አጀንዳ ከጸረ ኢትዮጵያ ኃይላት ጋር በማቀናጀት የኢትዮጵያን ህልውና እጅጉን በሚጎዳ ሁኔታ አፍራሽ ሚና ሲተገብር የነበረ ነው። በሰሞኑም መግለጫው ላይ የጽንፈኞችን አስተሳሰብ አንጸባርቋል። ይህ ተቋም በወያኔ ዶክትሪን ላይ ቆሞ አፈራርሶ መገጣጠምን ያቀነቅናል። ኢትዮጵያዊነት መንፈስ አለን የሚሉ ምሁራኖች በዚህ ስብስብ ላይ ሲተቹ አይሰማም። የእናንተን አቋምና አመለካከት በዚህ ዙሪያ ለአድማጮቻችን ብታጋሩልን አመሰግናለሁ። ከዶክተር አባል ጀምር ወይም መቅደም የምትፈልጉ ካላችሁ ወይም ዶክተር ተስፋዬ መቅደም ከፈለጉ ይቀጥሉ።
ዶክተር አባል ትሄጂ?
ቀጥል ዶክተር።
እሺ፣ እንግዲህ ይሄም ትንሽ ቅድም ካነሳነው ጉዳይ የትውልድ ችግሮች ያነሳናቸው ጋር እያያዛል። እንግዲህ የጽንፈኞች አስተሳሰብ ተንጸባርቋል በቪዥን ኢትዮጵያ። እንግዲህ ቪዥን ኢትዮጵያ የግንቦት ሰባት አካል ነው። ግንቦት ሰባት ደግሞ ከሻዕቢያ መንግስት ጋር ተባብሮ የሚሰራ ነው፣ እታገላለሁ የሚል ኃይል ነው። እና ወደድንም ጠላንም እነዚህ ትስስሮች ወይ ንክኮች የራሳቸው ደግሞ አጀንዳ ምናምን ይኖራቸዋል፣ ችግር ይኖራል። እና እንግዲህ የጽንፈኞች አስተሳሰብ ተንጸባርቋል ለሚለው በቪዥን ኢትዮጵያ ኮንፈረንስ ላይ ለምሳሌ እኔ አንድ አስታውሳለሁ። አንድ አቅራቢ የሆኑ አቶ ሌንጮ ባቲ የሚባሉ ስለ ኢትዮጵያ ችግራቸውን አሁን ጽንፈኛ ስለተባለ ነው እንዲሁ ለአድማጮች በተጨባጭ ምሳሌ ነገሩን ለማቅረብ ነው። ምንድን ነው ያሉት? ብዙ ጊዜ የኢትዮጵያዊነት የችግር ውይይት ሲጀመር ብዙዎቻችሁ ከመሀል ነው የምትጀምሩት ወይ ወደ መጨረሻ ነው የምትጀምሩት፣ እኛ ግን ከመጀመሪያው ከስር መሰረቱ ነው የምንጀምረው። ችግራችን የኢትዮጵያ መንግስት አሰራር ወይም ፖሊሲ ምናምን ሳይሆን ኢትዮጵያ መንግስት ራሱ በታሪክ ከፍጥረቱ ከመሰረቱ ችግር አለን ከሀገሩ እና በአዲስ መልክ እኛ በፈለግነው መልክ አይነት እኛ አልጀመር ነው። ይሄ ቀጥታ እንትን ነው የሰውየው አነጋገር ነው። ይህን አይደለም እኛ ኢትዮጵያን መንግስት አልጀመር ነውም እና አሁን እንደገና መሰራት አለበት። ይሄ ጽንፈኛ ማለት ይሄ ነው። እንግዲህ ማለት በጣም ኢታሪካዊ የሆነ አንድን ሀገር ስንት ዘመናት ታሪክ ያለው ሀገር እንኳን እንደ ኢትዮጵያ አይነት ቀርቶ ትናንትና በቅኝ ገዢዎች የተቋቋመ ናይጄሪያ ምናምን እንኳን እንደገና እንጀምረው የሚባል የሚታሰብም አይደለም። በዚህ ደረጃ ነው እንግዲህ እንትኑ ይሄ ዝም ብሎ ይሄ ፈሩን የለቀቀ አስተሳሰብ ምሁራን ከአንዳንድ በኩል የምንሰማው እና ግን እዚህ ላይ መረዳት ያለብን ጽንፈኝነት መሰረትም አለው። አንድን ነገር ከስር መሰረቱ መቋቋም ካስፈለገ ያን ስር መሰረት የት እንደሆነ ማወቅ ያስፈልጋል። ይሄም ዞሮ ዞሮ ያው አስርት ዓመታት የሚፈጅ እድሜ ያለው ነው። ጽንፈኝነት ከግራዊ የፖለቲካ ባህላችን ጋር የተያያዘ ነው። በተለይ ከተማሪው ንቅናቄ ዘመን በኋላ ታስታውስ እንደሆነ ብዙ ነገር የሚባለው በተማሪው ንቅናቄ ዘመን የተጀመረው አስተሳሰብ እና አሁንም በወያኔም ሆነ በኦነግ በሌሎች በግንቦት ሰባት አካባቢዎች የሚንጸባረቅ አስተሳሰብ አለ። ጽንፈኛ የሚሆን ምንድን ነው? ይሄም አገር የሚቋቋመው በህዝቦች ፈቃደኛነት ነው የሚል በጣም አንድ አስተሳሰብ አለ። ሁልጊዜ ያለ አልሞት ባይ ተጋዳይ ሀሳብ አለ ማለት ህዝቦች ፈቅደው ኢትዮጵያን ፈቅደው ልክ ነው ካላሉ ኢትዮጵያ የመኖሯን ጉዳይ ህልውና ነው ጥያቄው ሲገባል ማለት ነው። ታሪክ የታሪክ ሂደት ቦታ የለውም። ህዝብ ዝም ብሎ ፈቅዶ እንግዲህ የትኛው ሀገር እንደዚህ እንደተቋቋመ እንግዲህ ጊዜ ይሁን ያዳግታል። ግን ያሞነ ጽንፈኝነት በመሰረቱ ከግራው ፖለቲካ ባህላችን ጋር የተያያዘ ነው። ምንጩ የተማሪው ንቅናቄ ነው። እነ ዋለልኝ መኮንን ባጭሩ ማስታወስ ያስፈልጋል። ሀገር የለም ብሎ በጠቅላላ ኢትዮጵያን የካዱ ናቸው። እና ይሄ አሁን ያሉ የዘረኛ ፖለቲካ አራማጆች የሚጠቅሷቸው ናቸው። እንደ አስተዋይ ምሁራን የሚጠቅሷቸው እነ መለስ ዜናዊ ሁሉ የነሱ ጀግኖች ናቸው። እነ ዋለልኝ መኮንን ማለት ነው። እንግዲህ ከዚህ እነ ህወሓት እነ ኦነግ የተከተሉት አካሄድ ነው ማለት ነው። ዘረኝነትን ሁሉ እነሱ ምናልባት እነ ዋለልኝ ተማሪው ንቅናቄ ያንን አጉልቶ ላይሆን ይችላል። ግን መሰረታዊ ሀሳቡ አገር ያለ አገር ህልውናው ተክዶ እንደገና ከዜሮ ይጀመራል ማለት እኔ እንዲያውም አንድ መድረክ ውስጥ ተሳትፌ አንድ ወጣት የኦሮሞ ምሁር እንደዛ ብሏል። እኔ ዶክተር አባም ታስታውስ ይሆናል እና ያለችው ኢትዮጵያ አሁን እኔን ምንም አትመለከትም እኔ የለሁባትም እና እንደገና እንጀምር። ይሄ በጣም በደንብ ልንቋቋመው የሚገባ ሀሳብ ነው። አንደኛ ኢታሪካዊ ነው እንዳልኩት ከታሪክ ሂደት ጋር በመሰረቱ ከእውቀት ጋር ያልተገናኘ ዝም ብሎ የፖለቲካ ፋንታሲ ይመስለኛል። እና ይሄ ራሱን መቋቋም ይኖርብናል። እና የሀገሪቱ ምሁራን እንግዲህ ይህንን የአብዮታዊ ፖለቲካ ልምዳችንን ወይም ቅርሳችንን ስርዓታዊ በሆነ መንገድ ምንም ያህል ተችተውት አያውቁም። እንደምታውቁት እኔ በጣም የሚያሳዝነኝ ይሄ ነው። በድህረ አብዮቱ ዘመን ደርግም ከፈረሰ በኋላ እና ወያኔዎችም ስልጣን ከያዙ በኋላ እና አብዮታዊ ዲሞክራሲ ነን እያሉ ይህንን ሁሉ አገር ምስቅልቅል ሲያመጡ የኢትዮጵያ ምሁራን ዝም ብሎ ወያኔ እኮ በዘረኝነት ብቻ የሚወነጀል ሳይሆን አብዮታዊ ነኝ ብሎ ከዛ ቅርስ የመሰለውን ወስዶ ፖለቲካ የሚያራምድ ኃይል ነው። ያን የፖለቲካ ቅርስና ስርዓት ከስር መሰረቱ መቋቋም ማለት ይሄን እንዲህ አይነት አስተሳሰቦችን ፉርሽ መሆናቸውን ማሳየት ማለት ነው። ምንም ታሪካዊ መሰረት የሌላቸው በኢትዮጵያ ብቻ ሳይሆን በዓለም አካባቢ ምንም ቦታ የሌላቸው መሆናቸው ኪሳራ ያመጡ ባንክራፕት የሆኑ ሀሳቦች መሆናቸው መገለጽ ነበረበት። እስካሁን ይሄ ምንም ያህል አልተደረገም እና ይህን ወደፊት ልናስተካክሉ የሚገባ ጉዳይ ነው ላለው አገር ወዳድ ምሁራን አሁንም አልዘገየም። እና ይህንንም ስናደርግ ይሄንን ስርዓታዊ ድክመቱና ብልሽትን ስናነሳ በዚህ የጽንፈኝነትና ይሄ ጸረ ኢትዮጵያዊነት የሚረዳን ምንድን ነው? ስርዓታዊ በሆነ መንገድ አማራጩንም ለማቀድ እንችላለን ማለት ነው። ለምሳሌ ወያኔን መቃወም ማለት ብሎ አንድ አገዛዝ መቃወም ነው። ግን የወያኔ የመጣበትንና የተቋቋመበትን የተጸነሰበትን ማለትም ከጥሬ ዘረኝነት ከግልብ ዘረኝነት ባሻገር የተቋቋመበትን ርዕዮተ ዓለም ወይም ስርዓታዊ አስተሳሰብ ስንመታው አማራጩን መቅረጽ እንችላለን። እንዲህ ነው ብለን ለኢትዮጵያ ሕዝብ የትግሬ ሕዝብ ሳይቀር የኦሮሞ ሳይቀር የተሻለ አማራጭ አለልህ የምትገዛበት እስከ ዛሬ ድረስ ይሄ በጣም በመሰረቱ ብልሹ የሆነ ለአንተም የማይጠቅም ስርዓት ነው አስተሳሰብ ነው ብለው ያው ውጤቱን መቼም የሚያውቅ ነው። እኛ ግን በሀሳብ ደረጃ ፉርሽ መሆኑን ብናሳይ ምክንያቱም ከነርዝራዡ ማለት ነው አንድ በደንብ በድሮ ጊዜ የነበረው ከሀስ ከፈላይ ስላናየው እንችላለን። ግን አንዳንድ መሰረታዊ ሀሳቦች እስካሁን አሉ አብረውን በድህረ አብዮት ዘመን እና ይሄ ግንቦትም ይሁን ግንቦት ሰባትም ይሁን ኦነግም ሌላም ወያኔም ይሁን ትዛዛ ላይ ይንጸባረቃል። ይሄን ነው በዚህ እንድናየው ፈልጋለሁ። ይሄ ቪዥን ኢትዮጵያ ይባላል ግን የተያያዘበት ስር መሰረት አለው። የቆየ የታሪክ ሂደት አለ በባህላችን። እሱንም ሁሉ ከግምት ውስጥ ማስገባቱ በጣም በጣም ጠቃሚ ነው ባይነኝ። አመሰግናለሁ።
መልካም። ዶክተር አበባ።
እሺ፣ ሰፋ ተደርጎ ስለተተነተነ እንደው በዚህ ጉዳይ ላይ አጠር ያለ መልስ ለመመለስ ፈልጋለሁ። እንደሚመስለኝ አንድ ማወቅ ወይም መገንዘብ ያለብን ነገር በእኛ ሀገር አባባል ከእባብ እንቁላል እርግብ የሚጠብቁ ሰዎች አሉ
እርግብ እንዲፈለፈልላቸው ማለት ነው። አንዳንድ ጊዜ በእኛ ተቃዋሚነን ብለው ወይም በተጸረወያኔነን በሚል ሽፋን የተሰባሰቡ ኃይሎች የእውነትም ጸረወያኔ ወይ መስለው ይታዩናል፣ ግን አይደሉም። ለምሳሌ አሁን ከአነሳው ጥያቄ ምሁራን ቪዥን ኢትዮጵያ ብለው ምሁራን ተሰባስበው ነበር ነው መንደርደሪያው። ግን መጠየቅ ያለበት እነዚህ ሰዎች ባለ ዲግሪ ከመሆናቸው በስተቀር ጥቂቶቹ ሲነገር እውነት ምሁራን ናቸው ወይ? እውነት የምሁራንን ተግባር ለመፈጸም ነው ወይ የተሰባሰቡት? ወይስ የምሁራን ካድሬዎች ናቸው? የተወሰነን አመለካከት የተወሰነን የፖለቲካ ቡድንን አላማ እስራ ላይ ለማዋል የሚጥሩ የካድሬ አሰራርን የሚሰሩ ሽፋናቸው ግን በምሁራንና በራእይ ባላቸው ኃይሎች ተመስለው ይቀርባሉ ነው የምለው ነኝ። አንዱ ምሁራን አይደሉም ትሩሊ። ይሄ እንግዲህ ቻሌንጅ ነው ለነሱም። አንድ ሰው የተማረ ነው የሚያሰኘው አንድ ወዳጅ አንድ ጊዜ ሲናገር ከብትም ይሰለጥናል ብሏል። የተወሰነ ነገር ስለተማርክ ወይም ዲግሪ ስለያዝክ አይደለም። የራሱ ባህል አለው፣ የራሱ ባህሪያት አለው፣ የሚጠበቅበት ምግባር አለው ከምሁራን እና እነዚህ ምሁራን በአገር ደረጃ ለኢትዮጵያ ሕዝብና ለኢትዮጵያውያን ለኢትዮጵያ እንደ አገር የሚጠቅማትን ፕሮፓጋንዳ የሚጠቅማትን ትምህርታዊ መግለጫ የሚጠቅማትን ራዕይ ነው የሚያደርጉት ወይስ የተወሰነ አላማ ከዚህ ሰፊ አላማ ጋር የማይሄድ ያንን ለመግፋት ነው የሚለው ነው። እንግዲህ እንዴት ነው ቀደም ሲል ዶክተር ተስፋዬ እንዳለው ሁላችን እንደምንገነዘበው የግንቦት ሰባት ተቀጥያ መንቀሳቀሻ ኃይል እንደሆነ ነው። ስለዚህ ግንቦት ሰባትን ብንመለከት በአገር ደረጃ ተንቀሳቅሶ የኢትዮጵያን ህዝብ አንቀሳቅሶ ትግሉን የሚመራ ኃይል ተደርጎ የሚታይ ኢሉዥን አለ፣ ውዥንብር አለ። ቅድም እንዳልኩት ምሁር ሳይሆኑ ምሁር ምክንያቱም ባህሪያቱን ያልያዙም ሊደርሺፕ ወይም አመራር ሳይኖራቸው እንደ አመራር መስለው የሚኖሩ ማለት ነው። ምን ማለት ነው? ቀደም ሲል ጠቅሶታል። አንድን ሀገር ያለበትን ችግር ተመልክቶ የችግሩን አይነት በረድፍ በረድፍ አስቀምጦ ከዚህ ችግር የምንወጣው ደግሞ ይሄን ይሄን በማድረግ ነው ብሎ የመጪውን አካሄድ ራዕይ ማለት ነው። ግቡን ራዕይ የሌለው የሚሄድበት ቦታ የሌለው ሊደርሺፕ ሊደርሺፕ አይደለም ማለት ነው። ከኋላ ሆነ ልትመራ አትችልም። ነገን ማየት ስትችል ይሄን ለምንድን ነው የምለው? በግንቦት ሰባት ፕሮግራም ላይ ጠንቅቃችሁ ብትመለከቱም ደጋግመው በሚናገሩትም እነዚህ ጽንፈኛ የተባሉት በአጠቃላይ ኃይሎች ብትመለከቷቸው ህዝቡ ጋር ስንደርስ ይወሰናል ነው የሚሉት። ህዝብን ራሱ ህዝብ ሆኖ እንደገና ራሱ መሪ ሆኖ እንደገና ወሳኝ ሆኖ ታዲያ ምን ላይ ነው የመሪዎች አያላቅ አርቀው የሚመለከቱ መሪዎች ማለት የት ናቸው? እና ባጭሩ ምን ለማለት ነው የምፈልገው? አስመሳይ ንቅናቄዎች ናቸው የሚካሄዱት እነዚህ ጽንፈኞች። በገሃድ በጽንፈኝነት የተቀመጡ ኃይሎች አሉ፣ ግልጽ ነው። ኖኤልፍ እና ቲፒኤልኤፍ ከውጭ ጠላቶች ጋራ በማበር በአመለካከት ከዛ መለስተኛ ግን ወያኔን እንቃወማለን በሚል ጽንፈኞች ማለት እንግዲህ ቅድም እንደተገለጸው የኢትዮጵያን ቬሪ ኤግዚስተንት ቬሪ የህልውናዋንም ከመጀመሪያዋም እስከ መጨረሻዋ አንፈልጋትም አንፈልግም ካልተቀየረች ለእኛ ካልሆነች አትኑር የሚል ጽንፈኝነት ነው ያለው። ይሄ ከሆነ ዛሬ የምናያቸው እነዚህ በግንቦት ሰባትም ሆነ በሌሎች ተመሳሳይ ድርጅቶች ጸረ ወያኔነትን ሊያንጸባርቁ እሱም በማስመሰል ሊያንጸባርቁ ይችላሉ እንጂ ፕሮ ኢትዮጵያዊነትን አያሳዩም። ጸረ ኢትዮጵያ ጸረ ወያኔ መሆን በቂ አይደለም በራሱ። ስለዚህ አደገኛው ጽንፈኝነት አሁን በይፋ ጸረ ኢትዮጵያ የሆኑት ኃይሎች ብቻ ሳይሆኑ እነዚህን ለኢትዮጵያ ጸር የሆኑትን ኃይሎች ሊታገል የሚችል ከህዝብ ሊወጣ የሚችል ኃይል እንዳይወጣ፣ ሊታገሉ የሚችሉ ምሁራን እንዳይታገሉ፣ መንገድ ላይ ዘግተው እንቅፋት የሚሆኑ ጽንፈኞች እነዚህ በጸረ ወያኔነት የተፈረጁትና ራሳቸውን የሚያስመስሉት ግን ፕሮ ኢትዮጵያዊነት የላቸውም እና በአመራር ደረጃ መሪዎች አይደሉም ሊያመላክቱም አይችሉም እንዲሁ ብቻ አሁን ተጠር ኖርውርና እዛ ከደረስን በኋላ ህዝቡ ይወክናል የሚል ነው ይሄ አንድ ምሁር የሚጠበቅ አይደለም ከምሁር እንደ ባዲ ማለት ነው ስለዚህ ይሄ እንደው ባጭሩ እነዚህ አይነት ኢትዮጵያን ቪዥንም ሆነ ግንቦት ሰባትም በለው በተለያየ ስም በተለያየ ጊዜ ይመጣሉ በተለያየም ጊዜ ነበሩ የዛሬ 20 አመት የዛሬ 30 አመት ሆርን ኦፍ አፍሪካ በሚል ሲያቀነቅኑት የነበረውን ተግባር ነው እና ለዚህ ነው በዛኛው ረድፍ ያለ ነው ከእባብ እንቁላል እርግብ እንጠብቃለን ወይ ከግንቦት ሰባትም ሆነ ከእሳት ማንነታቸውንና ምንነታቸውን ካስቀመጡልን ቅድም ያልከው የወጣቱ ትውልድ ሰለባ የሆነው በእነዚህ ሰፊ ፕሮፓጋንዳ በእነዚህ አስመሳይነት ሌላው ገልጦ ሊያሳየው በማይችል ደረጃ ስለተቀመጠ ነው እና በዙ በአቆም ጥሩ ይመስለኛል።
በጣም ሰፊ አዎ ሰፊ ማብራሪያ ነው። በጣም አመሰግናለሁ። እስኪ ወደ ቀጣዩ ልግባ። ባለፈው ሳምንት ውይይታችን ላይ በአማራው ነገድ ላይ የደረሰ ስላለው ግፍ አንስተን ስንወያይ የሞረሽ ወገኔ የእንቅስቃሴ መገለጫ የሆኑትን የማንቃትና የማስተማሪያ ድሳኖች በሚመለከት አማራው በኢትዮጵያዊነት መንፈሱ ዋጋ ይክፈል፣ በነገዱ ላይ የጣለው ኃላፊነት ላቅ ያለ በመሆኑ ሁሉንም ያካተተ መፍትሄ ለማምጣት የሚቻለው በደሎቹን ከማጋነን ስንቆጠብ ነው፣ ቅስቀሳና መገለጫ ሁለተኛ ደረጃ ነው የሚል ትችቶች ተሰንዝረዋል። የሀገራችን ሀቅ ደግሞ ጸረ ኢትዮጵያ ኃይሎች ወይም ቡድኖች የምንላቸው ወያኔም ኦነግም ሌሎቹም የቀሩትም በፈጠራ ታሪክና የጥላቻ ቅስቀሳ ዓለም አቀፍ ዕውቅና አግኝተውበታል። በአማራው ሕዝብ ላይ እየተፈጸመ ያለው ግፍ እጅግ አሰቃቂ ነው። ትውልዱ ብዙ ማወቅ ብዙ መንቃት አለበት። በመሆኑም በደሎች መዘገብ አለባቸው፣ እርምጃዎችም በስልት መቀነባበር አለባቸው። ሁለቱም ተደጋግፈው መካሄድ ይኖርባቸዋል። አንዳንዶች በሰጡት አስተያየት ላይ አማራውን የማዋለል ትችት ሰንዝረዋል ይላሉ። እስኪ ራሳችሁን በዚህ ዙሪያ ግልጽ ብታደርጉልኝ። ዶክተር ተስፋዬ ከርሶል ጀምር።
አዎ ጥያቄው ትንሽ ባለፈው ሳምንት ስናቀርብ ውይይት ስናደርግ አንዳንድ ነገሮች ምናልባት በሚገባ ግልጽ ሳይሆኑ ቀርተው ሊሆን ይችላል እና አሁን ምናልባት በደንብ መግለጽ ይቻል ይሆናል። ስለ አማራ ስናወራ እንግዲህ ሁለት ነገር አለ። በጥያቄው ላይ ተጠቅሷል የበደሎችን መዘገብና ስልትና እንቅስቃሴዎችን ማድረግ የራስ አዳኝ እንቅስቃሴዎች ማድረግ እንግዲህ በደል ተቀባይነት ወይም በደል አስተጋቢነት ልንለው እንችላለን። በአንድ በኩል እሱ አለ፣ በሌላ በኩል ደግሞ ድርጊቶችና እንቅስቃሴዎች አሉ። ሁለቱ የግድ በአንድ አፍታና በቅጽበት አብረው አንድ አይደሉም። አንዳንድ ለምሳሌ ካልተጠነቀቅን አንደኛውን አጉልተን አንደኛውን ትንሽ ማደብዘዝ ልናደብዘዝ እንችላለን። ስለዚህ እዚህ ላይ መጠንቀቅ ያስፈልጋል። በጥያቄው መሰረት እንግዲህ በደሎች በሚገባ የአማራው ሕዝብ ላይ የደረሱና በመድረስ ላይ ያሉ በደሎች በእርግጥ በሚገባ መመዝገብ ወይም እነሱን መዘገብ ይኖርብናል፣ መገለጽ አለባቸው። ጥያቄው የሚሆነው አገላለጻቸው እንዴት ነው ነው አገላለጻቸው ከራስና ሀገር ከማዳን እርምጃዎች እና ድርጊቶች ወይም እንቅስቃሴዎች ጋር ያላቸው እንግዲህ ዘገባው በደል ዘገባው ከሀገር አዳንና ከራስ አዳን እንቅስቃሴዎች ጋር ያለው ትስስር ወይም ሊኖረው የሚገባ ቅንብርና ትስስር ነው በእኔ ግምት እንጂ እኔ ሙሉ በሙሉ ስማማለሁ ያለ ምንም መጓደል እና በጣም አመርቂ በሆነ መንገድ በደሎችን መዘገብና ለዓለም ለኢትዮጵያ ሕዝብ በጠቅላላና ለዓለም ማህበረሰብ ማስተዋወቁ የስብና መብቶች መጣስ በጣም እሱ ላይ ምንም ጥያቄ የለም። እዛ ላይ እኔ እስማማለሁ። ግን የሁለቱ መዛመድ ነው እንግዲህ። ምክንያቱም እንዳልኩት ቅድም ዝም ብሎ አንዱ በደል ተቀባይነትን ወይ አስተጋቢነትን መጉላቱ ጥሩ ነው። ግን ድርጊታዊና ስልታዊ እንቅስቃሴን የሚያደበዝ መሆን የለበትም ለማለት ነው። ሁለቱ ከተለያዩ ወይም ከተነጣጠሉ በእኔ ግምት በደሎች ላይ ብቻ ስናተኩር ትግሉን የሚያጓትል ሊሆን ይችላል። እንግዲህ በሐሳብም ደረጃ ብቻ በስልትም በሐሳብም ማለት ነው። በደሎች ቅሬታዎች አንቀሳቃሽ ኃይል ናቸው ወይም በእምቁል ይሆኑ ይችላሉ። ግን ባገላለጻቸው ዝም ብሎ አንድ ወጥ የሆነ ያልተመዛዘነ ትኩረት ከሰጠናቸው ትግል አንቀሳቃሽ ኃይል መሆናቸው ቀርቶ ትግሉን አስተጓጓይ ሊሆኑ የመሆን ምክንያት ችሎታላቸው አይነኝ። እንግዲህ እዚህ ላይ ነው ይሄን ግልጽ ማድረግ ፈልጋለሁ። ከዚህ ጋር አያይዘን እንግዲህ አማራውን በሚመለከት እዚህ ላይ መገንዘብ ያለብን ሁለት ዋና ነገሮች አሉ። ምክንያቱም ይሁል ጊዜ አሻሚ ጉዳይ ሆኗል። አማራው እንዴት ነው የሚደራጀው ራሱን ከጥፋት ለማዳን? አገሩን ሳገራው ህልውናው ምን ይሆናል የሚል ሁል ጊዜ የሚደጋገም ጥያቄ አለ። ምናልባት ይሄ አሁን ለማለት መሞክረው ሊረዳ ይችላል ነገሮች ግልጽ ለማድረግ። እንግዲህ አንደኛ የአማራው ሁለት ነገሮች አሉ አልኩኝ እዚህ ላይ መገንዘብ ያለብን። አንደኛው የአማራው ማንነት የትግል ሐሳብንና ስልትን ወይም ደግሞ ምሁራዊነትንና ፖለቲካን እንግዲህ ሐሳብንና ስልትን አጣርቶ ከራሱ ህልውና ጋራ አስማምቶ መቅሰም ወይም ከህልውናው ጋራ ማዋሃድ ይችላል ባይ ነኝ። እንግዲህ አንለይም አማራው ህዝብ አሁን በመሁራኑም ሆነ በሌሎች ሀገር ወዳድ ወገኖች ሲረዳ ራሱን ለማዳን አገሩን ለማዳን ከህልውናው ጋራ ሐሳብንና ስልትን ሊያዋሃድ የሚችል ህዝብ ነው። አንለይም ሁለቱ። በሁለተኛ ደረጃ አማራው የራስንና አገሩን የራስንና የአገሩን ጉዳዮች በሚመለከት አድራጊ ፈጣሪ ነው አማራው። ነገር ግን ይህ ሁነቱ ይህ አድራጊ ፈጣሪነቱ በብቸኝነት ወይም በጎሰኝነት የሚቀረጽ አይደለም። በኔ ግምት የአማራ ህዝብ ትልቅ ህዝብ ነው። አገራው ያለው በታሪኩም ከሀገሪቱ ሁሉና ጋር በጣም የተሳሰረ የአመራር የሰጠ ህዝብ ነው። እንግዲህ ወደድን ጠላንም ይህን ቅርሱን ደግሞ መሸሽ አይቻልም። ብዙ የአማራ ምሁራን እንዲያው ሲበዛ ተከላካይ ወይም ፖለቲካ ትክክለኛነት በመፈለግ እንዲያው ወደ መካዱም ወይም ዝም ብሎ የመደበቅ ከዛ የመራቅ አዝማሚያ ይታያል። ይሄ የማያዋጣ አካሄድ ነው። ምክንያቱም 10 ጊዜ ቢደበቁ ዞሮ ዞሮ ተጨማሪ ነው የሚጠይቀው ሌላ የጎሰኛ ፖለቲካው አማራ ምሁር ወይም ህዝብ እንደዚህ ገሸሽ ስላለ ጥሩ ሆነዋል አሁን ለዘብተኛ ሆነዋል የሚል አይደለም። ተጨማሪ ነው የሚጠይቀው። የማያልቅ ይሄ ርቀቱ የማይተመን ጉድጓድ ነው የሚሆነው። ምንም መጨረሻ የለውም። እና ይህን ህዝቡ አማራው ህዝብ በተለይ ምሁሩ ያገሩ የህዝቡ ምሁር ይህንን ራሱ ባለቤትነቱን መራቅ የለበትም። ይህም ሊርቀው የማይችል ጉዳይ ነው። ምክንያቱም አያዋጣም፣ በስልትም አያዋጣም፣ በማንነቱም ጥሩ አይደለም። እንግዲህ ምንድን ነው ያልኩት? አማራው የራሱና የሀገሩን ጉዳዮች በሚመለከት አድራጊ ፈጣሪ ነው። ግን ይሄን ሲያደርግ በጎሰኝነት ወይም በብቸኝነት የሚያደርገው አይደለም። ምክንያቱም ከሌሎች የኢትዮጵያ ማህበረሰቦች ጋር የተወራረሰም የተሰባጠረም ህዝብ ስለሆነ አድራጊ ፈጣሪነቱ ከኢትዮጵያና ከኢትዮጵያዊነት ጋር የተያያዘ ብሔራዊ አድራጊ ፈጣሪነት ነው። ይህ ማለት ጎልቶ የሚታይ አማራ ህልውና የለም ማለት አይደለም። አለ፣ በባህል አለ፣ በአካባቢ ሊኖር ይችላል። ግን አድራጊ ፈጣሪነቱ ባንዴም የራሱ ነው ያገሩም ነው። እና ይህን የሚያደርገው ደግሞ ዝም ብሎ እኔ አገር ስላለ ብቻ ሳይሆን በታሪክ አካሄድ የአማራ ህልውና ከሌሎች የአገሪቱ ማህበረሰቦች ህልውና ጋራ የተወራረሰና የተሳሰረ በጋብቻ በሌሎች መንገዶች ስለሆነ ራሱን ማንነቱን ሲያረጋግጥ አገራዊና ኃይልነቱን ሲያረጋግጥ ከሌሎች ማህበረሰቦች ጋር ያለውንም ትስስር ያረጋግጣል። ይህ ደግሞ እንደ ህዝብም በያለበት ራሱን ለመታደግ ይረዳዋል። ምክንያቱም ያ በየአካባቢው ያለ ሌላ ህዝብ ኦሮሞም ይሁን ጉራጌም ይሁን ሌላ ህዝብ ከምባታ ትስስሩ አለው እና እንደ ህዝብም ራሱንም የመጀመሪያው ባለፈው ሳምንት እንዳልኩት የመጀመሪያው መስመር መከላከያው እሱ ነው፣ እዛ ላይ ነው ማለት ነው። እንግዲህ ይህ ደግሞ የሌሎች የሀገሪቱ ማህበረሰቦች ለምሳሌ የኦሮሞዎች ማንነት እንዲሁ ከሌሎች የሀገሪቱ ማህበረሰቦች ተለይቶ የሚታይ አይደለም ራሱን የቻለ ምክንያቱም ኦሮሞ ሲባል ምንም ከአማራ ህዝብ ጋር ለምሳሌ ምንም ግንኙነት የሌለው ያልተዋለደ ዝም ብሎ ንጹህ ጎሰኛ ማህበረሰብ ነው ማለት መቼም በደም ከታሪክን በታሪክ ፊት የሚያዋጣ አባባል አይደለም። ግን እዚህ ላይ አማራውን ለየት የሚያደርገው ምንድን ነው? ለምሳሌ በተለይ የኦሮሞ ሊቃን ብዙዎቹ አይክዱም፣ የኦሮሞ ህዝብና የአማራ ህዝብ መዋለዱ መተሳሰሩን አይክዱም። ግን ይሄ የጎሳ ፖለቲካቸው ሁልጊዜ ማይሽር ስለሆነ ሁልጊዜ ይመጣል። አማራውን ከዚህ የሚለየው ምንድን ነው? አገራዊ ይሄ ከሌሎች ማህበረሰቦች ጋር ያስተሳሰረውን አገራዊ ህልውናውን የሚክድ ሳይሆን በግልጽ የተቀበለና ያመነ ነው። እና እዚህ ላይ ምን ችግር የለውም፣ በዛ ይሄዳል። ይህ እውነታ፣ ይህ ታሪካዊ እውነታ ከሞላ ጎደል በሌሎች ማህበረሰቦች ዘንድ ቢንጸባረቅም የነዛ ሊቃን ይህን መቀበል አዳጋች ሆኖባቸዋል። ግን ህዝቡ ይሄ ችግር አለበት ማለት አይደለም። ይላው ስለዚህ ይሄ እንግዲህ አማራው በዚህ ነው የሚመለከተው። እና በዚህ መልክ ነው የማየው እኔ። ምናልባት ከጥያቄው ትንሽ ዘለል ብዬ ሊሆን ይችላል፣ ግን ምናልባት አሁን ያልኳቸው ያለፉት ሳምንት ያልኩት ትንሽ ሊያበራ ይችላል በተሻለ መንገድ ብዬ አምናለሁ። አመሰግናለሁ።
መልካም። ዶክተር አበባ የሚጨምሩበት ነገር አለ?
አዎ፣ አንድ ሁለት ነጥብ የአማራውን በተነሳው ጥያቄ ላይ ቪክተም ተበዳይ ሆኖ ብቻ መቅረብ አሁን ከፖለቲካ ይዘቱና ሂደቱ ዶክተር ተስፋዬ እንደገለጸው ብቻ ሳይሆን እንደ የኃይል ምንጩ የአንድ ህዝብ በተለይ የአማራው ህዝብ ሆነ የኢትዮጵያ ህዝብ በአጠቃላይ ምንጩ ራሱ ነው እና ራሱ የኃይል ምንጭ ከሆነ ያንን ምንጭ የኃይል ምንጭህን ሁልጊዜ ራስን በመክሰስም ሆነ በዳዮች ባደረሱት በደል በሚዋጥበት ጊዜ የመጠን ጉዳይ የባላንስ ጉዳይ ነው። ማንም አይዘርዝር ወይም ብሶት መኖሩን አይናገር አይደለም። ግን ጧት ማታ አማራው በፍርሃት፣ በጸጸት፣ በንዴት፣ በቁጭት፣ በዝቅተኛነት አብሮ የማይሰራ አብሮ የማይተባበር አሁንም እንዲደረሰብን ተመታን፣ ተዘረፍን፣ እነዚህ አይደሉም? አይደለም፣ ናቸው። ግን ይህ መለያው አይደሉም። እነዚህ በጊዜው የደረሰበት ችግር ነው። እነዚህን ጊዜያዊ ችግሮች እንደ መሰረታዊ ባህሪው ተደርገው መቆጠር የለባቸውም። ጥንቃቄ በጣም ያስፈልጋል። ወያኔ ሲነሳ ሁላችሁም እንደምታውቁት ኢላማ ያደረገው ይሄን ህዝብ ነው። ኢላማ ሲያደርገው ህዝቡን በህዝብም ደረጃ በቁጥር እንዲያንስለት፣ በቁጥርም ባይጠፋ ማንነቱ እንዲጠፋ ማለት ነው። ማንነቱ እንዲጠፋ ሲፈለግ ራሱን እንዳልሆነ ይሆናል። የሀገር ባለቤትነቱ፣ የስልጣኔ ባለቤትነቱ፣ የመሪነት ችሎታውን እነዚህም በሙሉ እንዲኮላሹ ያደርጋቸዋል። እነዚህ ጠዋት ማታ በዛ ድዌል ካደረግን አይነሳ አይደለም፣ ይነሳል። በግልጽ ነው ወያኔ የሚያደርጋቸው ነገሮች ግልጽ ነው። ያወቀው ምንድን ነው የሚያደርገው? ካወቅ በኋላ አደጋ እንደሚያደርስብህ ጠላት እንዳለህ ወደሚቀጥለው ደረጃ ነው የምትተላለፈው ማለት ነው። ያላወቀውን ታሳውቃለህ፣ ያወቀው ይደራጃል። የተደራጀው ያን ድርጅት መሳሪያ አድርጎ የደረሰበትን ሪያሊቲ ይቀይራል ማለት ነው። ግን በብሶትና በተጨቋኝነት በበታችነት ስሜት ምንም ማድረግ የማይችልና ሁልጊዜ የሚያላዝን ህዝብ ማድረግ ግን የውስጣዊ መንፈሳዊ መንኮላሸትን ይፈጥርበታል። ራሱ ድም ዶክተር ተስፋዬ አድራጊና ፈጣሪነቱን ራሱን እንዳይሆን ያደርገዋል ማለት ነው። ሌላው ከዚሁ ጋር ተያይዞ እንደ ሌሎች ጎሰኞች ወይም እንደ ሌሎች ጎጠኞች ወይም እንደ ሌሎች ጸረ ኢትዮጵያዊ የሆነ ጽንፈኝነትን ያዘሉ ሰው ህዝብ ማድረግ አሁንም አማራና አማራነትን ማጥፋት ነው፣ ብሎም ኢትዮጵያዊነትን ማዳከም ነው። ይሄ እንዴት ነው የሚገለጸው? በተለያየ ችግር በሚበዛበት ጊዜና አንድ ህዝብ በዛ ችግር ብቻ ሲዋልልና ሲማልል ከዋለ የሚታየው ጸረ ራሱ መሆን ነው። ጸረ ኢትዮጵያዊነት ለአማራው ባህሪውም አይደለም ማንነቱም አይደለም ምንነቱም አይደለም። እና ዛሬ ልክ እንደ ሌሎቹ ትግሬዎቹ ለኛ ያልሆነች ኢትዮጵያ ትበጣጠስ ትጥፋ፣ ኦሮሚያ ለኛ ያልሆነ ኢትዮጵያ እኛ ኦሮሚያነን እንጂ ቅጥርጥርሶ የሚሉት የጠላት ፕሮፓጋንዳዎች አማራው ለራሱና ስለራሱ ሲቆረቆር ጠላት ባሰለፈለት ቋንቋ የሚሄድ አይደለም። ይሄ ነው አድራጊና ፈጣሪነቱን ማንነቱን ኦን ማድረግ አለበት መገንዘብ አለበት። ስለዚህ ችግር ቢደርስበት ራስን ከሳሽ ከመሆን ወንጀለኛ ከማድረግ እኛ እንዲህ ደካሞች ነን እንዲህ ነን እንዲህ ነን ከሚል ከመወነጃጀል ይልቅ ደርሶብናል ማንነታችንን እንጠቀምበት። ማንነታችን ባዶ አገር ማልማት የምንችል ነን። በረሃ ተሻግረን ሄደን አይደለም ለኛ ለሌሎች የምንተርፍ ነን። ይሄ ከኢትዮጵያን ባሻገር ነው ይሄንን የምመለከተው። ይሄን የሚያደርግ ህዝብ ዛሬ በብሶትን በማውራት ብቻ ብሶታችንን ያስወገድን ይመስለናል። ይሄ ኖርማል ነው የማየው ነገር ነው ግን አይደለም። ከባለሙያ አንጻር ስንመለከተው ከተሸናፊነት ቦታ ሆነን ጠላቶቻችን በሚፈልጉን ቦታ ተቀምጠን አሸናፊ አንሆንም። ጠላቶቻችን እንድንሆን የሚፈልጉት እንደነሱ ጸረ ኢትዮጵያ እንደነሱ በማንነታችን ላይ ኩራትና ታላቅነት የሌለን ህዝብ ማድረግ ነው። እና ዛሬ አማራውን ለአማራው ተቆረቆርን በሚል እና ደግሞም መቆርቆር የሚገባል በሚል አማራጭ የሌለውና የዲስፐሬት አካሄድ መሄድ አማራውንም ኢትዮጵያዊነትንም ይጎዳል። አማራው ለራሱ ራሱን መጠበቅ እንዳለበት ግልጽ ነው። ግን ጥያቄው ከሞረሽ ከሚያወጣቸው ጋራ መያያዝ አልነበረበትም፣ እንደዛም አልነበረም። የኔም ዶክተር ተስፋዬ ማመላለስ ባለፈው ሳምንትም አሁንም ሰፋ ባለ አይን ነው እኔ የምመለከተው ነገሮችን። ዝም ብሎ በየጊዜው ከሚፈጠሩት አይደለም የሚወጡ ማንኛቸው መግለጫዎች የሚረዱ ከሆነ ይረዳሉ። ከዛ ባሻገር ስለሚያስፈልግ ግን ብሶትን ከመተንተን ባሻገር መሰራት ያለባቸው ነገሮች አሉ። ህዝባችንን ልናበረታታው የሚገባው አማራውን አንተ ማትተባበር፣ አንተ ሰነፍ፣ አንተ ምንትስ፣ አንተ ተጨቁነ የዓለም መጨረሻ ሆነ ስላል ነው አይደለም። ይሄን ተገንዝበን ሪኮግናይዝ ማድረግ አስፈላጊ ነው ሁሌ የምለው ነው። ችግር ሪኮግናይዝድ ካልሆነ ሊፈታ አይችልም። ምክንያቱም ችግሩ ውስጥ ነው መፍትሄው ያለው። ያ ከታወቀ በኋላ ግን በዛ ውስጥ ድዌል ማድረግ ራስን እንደገና እዛ ውስጥ ዋንስ ዊ አክሴፕት አወር ሊሚትስ ይላሉ ዊ ጎ ቢዮንድ ደም። ይሄ ካልሆነ ግን እዛ ውስጥ የምንዳክር ከሆነ ደግሞ ደስ ይላል። በብሶት ውስጥ በምንዋልልበት ጊዜ የሰራን የታገልን ምን ይመስለናል? እና ይሄን ልናስገነዝብ ልንወያይበት ልንመክርበት የሚገባ ነው። አማራው አማራነቱን እንዳይተው ነው እኮ ትልቁ ትግል። እንዳይ ያለ ባህሪው ባህሪ ይሄንን ነው ባለፈው ሜንተሳይድ በጭ በአካሉ ብቻ ሳይሆን ባስተሳሰቡ ዝቅተኛ እንዲሆን አልቃሻ እንዲሆን ኢንፌሪዮሪቲ ኮምፕሌክስ እንዲሰማው እንደ ሌሎቹ ጠባብ እንዲሆን የሚደረግበት ይሄ መሸነፍ እንጂ ማሸነፍን አይደለም። ኢትዮጵያዊ ሆኖ ኢትዮጵያዊነቱን ስለያዘ አይጎዳም። አማራነቱን ስለያዘ አይጎዳም። ራሱን መከላከል አለበት። ይሄና ይሄም ይባል አይደለም፣ ለውይይትም የሚቀርብ አይደለም። ምንድናቸው መሳሪያዎቹ? ከኢትዮጵያዊነት እስከ ራሱ ማንነት ድረስ ያሉት የትግል መሳሪያዎቹ ናቸው። ባለቤት ነው። ቅድም ዶክተር ተስፋዬ ብሎታል። ምሁራኑ ትክክል የመሰልን እየመሰለው ያሸገሽጋል። ተደበደበ፣ አማራው እንዲያደረገ 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 በውሸት ክስ ሲደበደብ ስለቆየ ይህንን ውሸት እውነት ብሎ አማራው ምሁር ተቀብሎ ወደ ኋላ እንዲያፈገፍግ። እንደውም አማራው ለአማራ ብቻ ሳይሆን ለኢትዮጵያዊነትም ትልቅ ኃይል ነው የሚለውን ብናስተጋባው አማራውም ሆነ ሌሎች ይጠቀማሉ እንጂ አንጎዳም። ስለዚህ ራሳችንን ካል እንዳንሆን ማድረግ ለጠላት መሳሪያ ሆኖ መገኘት ነው። የስ ሊሚቴሽን አሉን። እነሱን ግን ኦቨርካም የምናደርገው በባለቤትነትና በጠንካራነት ቆመን ነው እንጂ እርስ በርሳችንን ሁልጊዜ ይሄ በእኛ ባህል ውስጥ የማየው አንድ ከሳሽ ነው። ሁልጊዜ ራሳችንን ኢትዮጵያዊ እንደዚህ ነው፣ ኢትዮጵያዊ እንደዚህ ነው። ከዛ አልፎ ደግሞ አማራው ላይ የሚደርሱ የስነ ልቦና ድብደባዎች አሉ ከራሱ። ይህ አስፈላጊ አይደለም ብዬ አምናለሁ። እነዚህም መጋነንም የለባቸውም ብዬ አምናለሁ። ለስራ አይጠቅሙም፣ ለመነሳሳት አይጠቅሙም። አሸናፊነትን ይህንን ለመያዝ አይጠቅመንም። ግን ይህ ማለት ጉዳት እንዳለ ሪኮግናይዝ አናድርግ አይደለም። ትግላችን ግን ማንኛቸውም ድርጅት እስካሁን ድረስ ያለ በአማራውም ሆነ በኢትዮጵያዊነት የተደራጀ ወያኔን ሊመክት የሚችል ኃይልና ጉልበት ገና አላበረከተም። ያ እንዲነሳሳ ነው እኛ የምንፈልገው፣ በአማራውም በኩል በኢትዮጵያዊነትም በኩል ራሳችን በራሳችን የራሳችን ህይወትና ህልውና የሀገራችን ባለቤት እንድንሆን ከአስተሳሰባችን ጀምረን እንደገና መስመሩን እንቀይስ የሚል አካሄድ ነው ለመሄድ የምንፈልገው። እናንተም ለምታደርጉት ትብብርና ደጋግመንም ይሄን ጥሪ ለኢትዮጵያን ምሁራን እናቀርባለን። እስካሁን ድረስ የሚታየው ወይ የካድሬ አይነት አሰራር ነው ወይም ደግሞ የቅጥረኝነት የደሞዝተኝነት እንጂ እንደ ምሁር በሚነሱ ኢትዮጵያንም ሆነ አማራውን በሚመለከት የጋራ ጉዳይ ብሎ ጥልቅ የሆነ አስተሳሰብ ጥልቅ የሆነ ምርምር አያደርግም። ይህን እንድናደርግ ነው እኛ የምንጋብዘው። ከዚህ ጥልቅ ምርምር ነው መፍትሄ መሳሪያ ተሞርዶ ሻርፕ ሆኖ ስለት ያለው ይዘን የምንወጣው እና ይህን ለማድረግ ነው ውይይት የምናደርገው። አስፈላጊነቱ ውይይቱን ወደ መሳሪያነት እንዲቀየር በአማራውም ሆነ በኢትዮጵያ ጉዳይ ላይ ያሉትን የሚያስቡትን እህቶችና ወንድሞች ወደ መድረኩ ቅድም ላልከው ወደ መድረኩ በማምጣት ህብረተሰቡ በአጠቃላይ ተሳታፊ እንዲሆን ማድረግ ተገቢ ነው ላለሁኝ እንዳላስረዝም።
በጣም በጣም ሰፊ ማብራሪያ ነው። በጣም ነው የማመሰግነው። ዛሬም የተነሳንባቸው ጥያቄዎች አላጠናቀቅናቸውም። የሰዓት ገደብ አለብን። የማጠቃለያ ሐሳቦችንም ለማስተናገድ አልቻልንም። በቀጣዩ የእናንተ ሐሳብ የሚያዳብሩና ብሩህ ሐሳብ ያላቸውንም በማሳተፍ ሰፋ ወዳለው የፖለቲካ ምህዳር ላይ እንሸጋግራለን የሚል ተስፋ አለን። ዶክተር አበባ ፍቃደ፣ ዶክተር ተስፋዬ ደመላሽ በሁለት ተከታታይ ሳምንቶች በሰጣችኋቸው ማብራሪያዎች ኢትዮጵያዊው ሰፊ ጥልቅ ግንዛቤዎችን እንዲጨብጥ አድርጋችኋል የሚል ግምት አለን። የኢትዮጵያ አንድነት ሬዲዮ ዓላማም ሆነ ተልእኮ እንዲሁም የፕሮፓጋንዳ አቅጣጫ በኢትዮጵያዊነትና በአማራው ነገድ ላይ እየደረሰ ያለውን ግፍና መከራ ማጋለጥ፣ በንቁ ተሳትፎና የድርጅት ጥንካሬ ዘግናኝ የሆነውን ዘረኛ አገዛዝ የሚከስምበትን ሁኔታ ከሚሰሩ ጋር ማበርና ማበረታታት ነው። የአገራችን የሕዝባችን ዕጣ ፈንታ በንጥልጥል ላይ የጣለውን አገዛዝ ሕዝባዊነት ባለው ዲሞክራሲያዊና ፍትሐዊ መሠረት ላይ ለማቆም ምሁራኖች ከፍተኛ ድርሻ አላቸው። ይህን ታሪካዊ ኃላፊነት የሚሸከም ኃይል የማምጣቱ ትግል ቀዳማዊ ጉዳይ የፖለቲካ ምህዳሩ ፍጹም የኢትዮጵያዊነት መንፈስ ሲኖረው ብቻ ነው። በኢትዮጵያዊነት ሕሊና ላይ የቆመ ለሕዝቡና ለሀገሩ የሚቆረቆር የእውነት ተሟጋችና የሞራል ልዕልና የተቀናጁ ሙሉ ሰዎች ማሰባሰብና የሀገር ቤዛ የሚሆነውን ማፍራት የወቅቱ አንገብጋቢ ጥያቄ ነው እንላለን። ዶክተር አበባ፣ ዶክተር ተስፋዬ በድጋሚ በዛሬው ዕለት ለሰጣችሁን ትምህርታዊ ማብራሪያ በአድማጮቼ በራሴ እንዲሁም በሬዲዮ ነው የዝግጅት ክፍል ስም ምስጋናዬን እያቀረብኩ በዚሁ ሰናበታችኋለሁ። ደህና ሁኑ።
እግዚአብሔር ይስጥልኝ።
በጣም እግዚአብሔር ይስጥልኝ። ደህና ሁኑ።
አድማጮቻችን የዛሬውን የመጋቢት 25 2008 ዓመተ ምህረት ወይንም የአፕሪል 3 2016 ስርጭታችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ንጉሡ ታምራት፣ ተኮላ ወርቁ ሞላና እኔም የቴክኒኩን ድጋፍ የሰጠው ቴዎድሮስ በቀለ፣ ደህና ቆዩልን፣ ደህና ሰንብቱ እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
I'm not.